ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የ27 ሰዎችን ሕይወት ባጠፋውና 15,000 ቤቶችን ጨምሮ እጅግ ከፍተኛ ውድመት ባስከተለው የሎስ አንጀለሱ ሰደድ እሳት ዙሪያ ከስፍራው የሚገኘው ዘጋቢያችን ያጠናቀረው ዘገባ ዩናይትድ ስቴትስ ለጽንስ ማቋረጥና ለስነ ተዋልዶ ጤና አገልግሎት የምትሰጠው ድጋፍ በፕሬዚዳንት ዶናልድ ትራምፕ አስተዳደር የሚኖረው ገጽታ የሚሉትና በሌሎች በርካታ ርዕሰ ጉዳዮች ዙሪያ የተጠናቀሩ ዘገባዎችና ልዩ ልዩ ቅንብሮችን ይዘናል። ቅዳሜ ጥር 17 2017 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። በቅድሚያ ግን የሰዓቱን የዓለም ዜና። መልካም ምሽት።
ሰላም ጤና ይስጥልና አድማጮቻችን፣ እንደምናመሽታችኋል። ከአሜሪካ ድምፅ የቅዳሜ ምሽት የዓለም ዜናዎችን የማቀርብላችሁ አስማማየ ነው ነኝ። ፕሬዚዳንት ትራምፕ የፌዴራል መንግስት ከካሊፎርኒያ ጎን እንደሚቆም አረጋገጡ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት አርብ በሰደድ እሳት የተጎዳችውን ካሊፎርኒያን በጎበኙበት ወቅት የፌዴራል መንግስት ሙሉ በሙሉ ከካሊፎርኒያ ጎን ይቆማል ብለዋል። እንደ አስፈላጊነቱም ተመልሰው ለመጎብኘት ቃል ገብተዋል። ትራምፕ ሎስ አንጀለስ ፓስፊክ ፓልሳዲስ ሰፈር ውስጥ በሚገኝ የእሳት አደጋ ጣቢያ ለተሰበሰቡ የአካባቢው መሪዎችም እኔና ቀዳማዊት እመቤት በካሊፎርኒያ የተገኘ ነው፣ ለካሊፎርኒያ ሰዎች ያለንን ፍቅር ለመግለጽ ነው ሲሉም ተደምጠዋል። ሰፈሩ በቅርብ ጊዜ በተከሰቱ የእሳት ቃጠሎች ክፉኛ ከተጠቁት አንዱ ሲሆን ተከታታይ ቤቶችም ወደ አመድነት ተቀይረዋል። በሎስ አንጀለስ አካባቢ ያሉ የእሳት አደጋ ተከላካዮች በከፍተኛ ነፋስና ደረቅ ሁኔታዎች ውስጥ በርካታ የእሳት ቃጠሎችን መጋፈጣቸው እንደቀጠሉ ነው። ፕሬዚዳንት ትራምፕ በጉብኝታቸው አስቀድመው በአካባቢው በእግር ጉዞ ላይ የተሳተፉ ሲሆን በሄሊኮፕተርም በአካባቢ ያለውን የማገገም ጥረቶች ተመልክተዋል። ትራምፕ ካሊፎርኒያን ከመጎብኝታቸው በፊት በሃሪኬን ሄለን የተጎዳችውን ሰሜን ካሮላይናን የጎበኙ ሲሆን እዚያም ለወራት የፈጀውን የማገገሚያ ጥረቶች ዙሪያ ገለጻ ተደርጎላቸዋል። ሄክሴት በጠባብ የድምፅ ብልጫ የመከላከያ ሚኒስትርነታቸው ጸደቀ። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት በዶናልድ ትራምፕ የመከላከያ ሚኒስትር ተደርገው የተመረጡትን ፒት ሄክሴትን ሹመት ትላንት አርብ ምሽት 51-50 በሆነ ድምፅ አጽድቆላቸዋል። 100 አባላት ያሉት ምክር ቤቱ ድምፃቸውን እኩል በኩል ወይም 50-50 ድጋፍና ተቃውሞ የሰጡ ሲሆን የመለያ የሆነውን አንድ ድምፅ የሰጡት ምክትል ፕሬዚዳንቱ ጄዲ ቫንስ ናቸው። ይህም በዩናይትድ ስቴትስ ታሪክ የሕግ መወሰኛው ምክር ቤት መሪ የሆኑት የአገሪቱ ምክትል ፕሬዚዳንት የመለያ ድምፅ ሰጥተው ሹመቱ መቋጫ እንዲያገኝ ሲያደርጉ ለሁለተኛ ጊዜ ነው። ድምፅ መስጠቱ የተካሄደው በዩናይትድ ስቴትስ ወታደራዊ ከፍተኛ የሲቪል ስልጣን በሆነው የአገሪቱ የጦር ኃይሎች በማስተዳደር ረገድ የሄክሴት ብቃትን አስመልክቶ የሕግ መወሰኛው ምክር ቤት ለቀናቶች ክርክር ሲያደርግ ከቆየ በኋላ ነው። ሄክሴት በዚህ ወር መጀመሪያ ላይ በነበራቸው የምክር ቤት የሹመት ማረጋገጫ ማብራሪያ ላይ በአገሪቱ ወታደራዊ ኃይል ዘንድ ተጠያቂነትን እንደሚያሰፍኑ ተናግረዋል። የፎክስ ኒውስ የውይይት አቅራቢ የነበሩት ሄክሴት ጾታዊ ጥቃት ፈጽመዋል እንዲሁም ካለመጠን ይጠጣሉ በሚል ይወነጀላሉ። ሄክሴት ሹመታቸው የጸደቀላቸው የአገሪቱ የመከላከያ ሚኒስቴር በዓለም ዙሪያ ከ3 ሚሊዮን በላይ አባላት ያሉትና በየዓመቱ 857 ቢሊዮን ዶላር በጀት የሚመደብለት ተቋም ነው። በሱዳን ዳርፉር በሆስፒታል ላይ በተፈጸመ ጥቃት 30 ሰዎች ተገደሉ። በሱዳን ዳርፉር ግዛት ኤልፋሽር ውስጥ ስራ ላይ ከሚገኙ ጥቂት ሆስፒታሎች በአንዱ በሰው አልባ አውሮፕላን በደረሰ ጥቃት 30 ሰዎች መሞታቸውና በርካቶች መቁሰላቸውን የሕክምና ምንጮች ዛሬ አስታውቋል። አርብ ማምሻውን በሳውዲ ሆስፒታል ላይ በደረሰው በዚህ የቦምብ ጥቃት የድንገተኛ አደጋ ሕክምና የሚሰጥበት የሆስፒታሉ ህንፃ ለውድመት ተዳርጓል ሲሉ ስማቸው እንዳይጠቀስ የጠየቁ የመረጃ ምንጮች ለአጃንስ ፍራንስ ፕሬስ ተናግረዋል። ከሁለቱ የሱዳን ተፋላሚ ወገኖች የትኛው ጥቃቱ እንዳደረሰ እስካሁን አልታወቀም። ከእንደ አውሮፓውያን አቆጣጠር ሚያዝያ 2023 ጀምሮ ሰፊውን የዳርፉር ግዛትን ከያዘው የፈጥኖ ድራሽ ኃይሉ ጋር የሱዳን ጦር ሲዋጋ ቆይቷል። እንደ ሕክምና መረጃ ምንጩ ከሆነ ይህ ህንፃ ከጥቂት ሳምንታት በፊትም በፈጥኖ ድራሽ ሰው አልባ አውሮፕላኖች ተመትቶ ነበር። በኤልፋሽር የጤና ተቋማት ላይ ጥቃቶች መበራከታቸው ሲገለጽ የሕክምና በጎ አድራጎት ድርጅት የሆነው ድንበር የለሽ የሐኪሞች ቡድን የሳውዲ ሆስፒታል አሁን የቀረ የቀዶ ሕክምና የሚሰጥበት ብቸኛው የህዝብ ሆስፒታል ነው ሲል በዚህ ወር አስታውቋል። በመላ አገሪቱ እስከ 80 በመቶ የሚደርሱ የጤና አጠባበቅ ተቋማት ከአገልግሎት ውጭ እንዲሆኑ መደረጋቸውን ይፋዊ አሃዛዊ መረጃዎች ያመለክታሉ። ጦርነቱ እስካሁን በ10 ሺዎች የሚቆጠሩ ሱዳናውያንን ለሞት ሲዳርግ ከ12 ሚሊዮን በላይ የሚሆኑትን ደግሞ አፈናቅሏል። በመጨረሻም ሐማስ ተጨማሪ 4 እስራኤላውያን ታጋቾችን ዛሬ ለቀቀም። ሐማስ በጋዛ በተደረሰው የተኩስ አቁም ስምምነት መሠረት በሁለተኛው ዙር ልውውጥ የፍልስጤም እስረኞችን ለማስለቀቅ 4 ሴት ታጋች እስራኤላውያን ለቋል። ሐማስ በጋዛ የተኩስ አቁም ስምምነት በሁለተኛው ልውውጥ በእስራኤል የተያዙ 200 ፍልስጤማውያን እስረኞችን ለማስለቀቅ በጋዛ ከተማ ታግተው የነበሩ አራት እስራኤላውያን ሴቶችን ለቀይ መስቀል አስረክቧል። አራቱ ሴቶች ካሪና ሪዩቭ፣ ዳንኤል ጊልቦአ፣ ናኦሚ ሌቪ እና ሌሪያል ባግሞናቸውን ሐማስ ትላንት አርብ አስታውቆ ነበር። አራቱም ሴቶች እስራኤል ወታደሮች ሲሆኑ ሐማስ ጥቃቱን በከፈተበት በደቡብ እስራኤል ከሚገኘው ነሃል ኦዝ ወታደራዊ ጣቢያ እንደ አውሮፓውያን አቆጣጠር በጥቅምት 7 2023 የተጠለፉ ናቸው። አራቱ የእስራኤል ሴት ወታደሮች ከፍልስጤም አደባባይ መድረክ ላይ ሆነው በፈገግታ ታጅበው ህዝቡን እጃቸውን በማውለብለብ ሰላምታ ሲሰጡም ታይተዋል። የእስራኤል እስር ቤት አገልግሎት 200 ፍልስጤማውያን ለመልቀቅ ዝግጅት ማጠናቀቁን አስታውቋል። ከሚለቀቁት መካከል በእስራኤል ላይ ሐማስ ባደረሰው ጥቃት ተከሰው የእድሜ ልክ እስራት የተፈረደባቸው 120 ሰዎች ይገኙበታል። የተኩስ አቁም ስምምነት የመጀመሪያ ቀን በሆነው ጥር 11 2017 ዓ.ም ሐማስ 90 ፍልስጤም እስረኞችን በመቀየር አግቷቸው የነበሩ 3 እስራኤላውያን ሴቶችን መፍታቱ ይታወሳል። በእስራኤልና ሐማስ መካከል ስምምነት እንዲደረስ ግብጽ፣ ኳታርና ዩናይትድ ስቴትስ የማሸማገል ሚናን ተወጥቷል። አድማጮቻችን፣ ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ እጋብዛለሁ። መልካም ምሽት።
ቅዳሜ ጥር 17 2017 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና ነበር የተከታተላችሁት። አሁን ወደ ቀዳሚው የዕለቱ ዘገባ ልውሰዳችሁ። በዩናይት ስቴትሷ ሁለተኛ ትልቅ ከተማ ሎስ አንጀለስ አካባቢ በቅርቡ የተቀሰቀሰው ሰደድ እሳት እስካሁን ቢያንስ የ27 ሰዎችን ሕይወት ማጥፋቱ ተዘግቧል። 15,000 የሚደርሱ ቤቶችን አውድሟል። አንዳንድ መንደሮችንም ጨርሶ አመድ ያደረገው ሰደድ እሳት በአጠቃላይ ውድመቱ የከሰተው ሁኔታ እጅግ አስደንጋጭ ነው። ቀደም ሲል ሄሪኬን ካትሪና ካደረሰው አደጋም በመብለጥ በዩናይትድ ስቴትስ ታሪክ እጅግ ከባድ የተፈጥሮ አደጋ ሆኖም ተመዝግቧል። ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርጋው በአልታዲናና በፓሲፊክ ፓሊሴድስ ተገኝቶ ያቀናበረውን ዘገባ እንደሚከተለው ያቀርበዋል።
በደቡብ ካሊፎርኒያ ግዛት በምትገኘው ሎስ አንጀለስ ከተማና አካባቢዋ ካለፉት 2 ሳምንታት በፊት የተቀሰቀሰው የኢቶንና የፓሲፊክ ፓሊሴድስ አደገኛ ሰደድ እሳት ሳቢያ ቢያንስ 27 ሰዎች ሕይወታቸውን ሲያጡ ከ15,000 በላይ ሕንፃዎችና የመኖሪያ ቤቶች በእሳት ተለብለበው ወድሟል። በርካታ ነዋሪዎችንም ቤት አልባ አድርጓል። አሁንም የሰደድ እሳቱ በተወሰኑ ቦታዎች በደረቅ አየርና በሳንታ አና በተሰኘው አደገኛ ነፋስ በመታገዝ ወደ ሌሎች ስፍራዎች በመዛመት ላይ ይገኛል። የሎስ አንጀለስ የእሳት መከላከያ ባለሙያዎችም ሊከሰት የሚችል ከባድ የእሳት አደጋን ለመከላከል በተጠንቀቅ ላይ መሆናቸውንም ባለስልጣናቱ አስታውቋል። ኢቶን እሳት የሚል ስያሜ የተሰጠውና ከሎስ አንጀለስ ከተማ በስተምስራቅ በኩል የሚገኘው እንዲሁም የ16 ሰዎችን ሕይወት የቀጠፈው የአልታዲና አካባቢ ተዘዋውረን እንደተመለከትነው ከሆነ የመኖሪያ ቤቶች፣ የገበያ መደብሮችና ሕንፃዎች ሙሉ ለሙሉ ወደ አመድነት ተቀይሯል። አቶ በለጠ ወልድ ዮሐንስ ይባላሉ። ከአልታዲና በቅርብ ርቀት የሚገኘው ፓሳዲና በተባለው አካባቢ ለ31 ዓመት ያህል ነዋሪ እንደሆኑ ይናገራሉ። በአካባቢያቸው ያሉ ቤቶች ሲቃጠሉ የእርሳቸውና የወንድማቸው መኖሪያ ቤት ከቃጠሎ ተርፏል። አቶ በለጠ ወልድ ዮሐንስ የአይነቱ አስከፊ የሰደድ እሳት ውድመት የተፈጥሮ ጉልበትን ማንም ሰው መመለስ እንደማይችል ያየሁበት ክስተት ነው ይላሉ።
እዚህ አካባቢ 31 ዓመት ቆይቻለሁ እና እኔ ይህን እሳት የረዳሁት ቤቴ ቁጭ ብዬ አውሎ ንፋሱን ለመሸሽ ቤት ውስጥ ቁጭ ብዬ ዜና ነበር ማየው። በኋላ ልጄ ደውሎ ለእናቱ እንዴ ከቤቱ ኋላ ያኮ ተራራው ላይ እሳት መጋየት ጀምሯል አለች። እሷ ውጣ እና ስትዬ አለችኝ። በፊት በር ስወጣ ምንም ነገር የለም። ከኋላ ሲሄድ ተራራው እሳት ለብሶ ወደዚህ እየዘመተ ነው። በኋላ ግን ጭስ መጨሱ ደግሞ እየደረሰ ነው። ውጡ ከመባሉ በፊት ጭሱ ስላስቸገረ ቤቱን ለቅቄ ወጣሁኝ እና ኢቫኪዌሽን ድንበሩ ካለበት አልፌ ተቀመጥኩኝ እዛ ለሶስት ቀን ያህል።
መጠለያ ነበር?
መጠለያ ነበር። አዎ፣ አይ ዘመድ ቤት ነው ያለሁት።
በስንት ሰዓት ነው እሳቱን ያየሁት?
እሳቱን ያየሁት ወደ 10 ሰዓት ተኩል 11 ሰዓት ላይ ሆናል። እንግዲህ በዛ ሰዓት ደሞ ጨልሟል እና በደንብ ይታያል እሳቱ ያስፈራል። እና ጭሱ ሲደርስ በቃ ጎረቤቶቼም ነበሩ እና እንዴት ነው እኛ መልቀቃችን ነው ጭሱን አልቻልነውም ብለውኝ እነሱ ሲወጡ እኔም ራሴ ተጥልዬ እቃዬን ለሶስት ቀን ያህል ውጭ ሄጄ ቆይቻለሁ።
አሁን የምንገኘው እዚህ የጎረቤቶች ቤት ይኸው እንደ አመድ ሆኗል እና የእርሶ ቤት ተርፏል?
ተርፏል። የወንድሜን ቤት ፊት ለፊት ተርፏል።
አዎ ተርፏል።
አዎ። እና ምንም ነገር አልሆነም። ዙሪያ በዛ በኩል እንደውም ያለው ቤት አልተነካም። በዚህ በኩል ያሉት ደግሞ በመደዳ
ንፋሱ ነው እሳቱን ይዞ የሚመጣ።
ንፋሱ 160 ኪሎ ሜትር ነው በር የሚሄደው በሰዓት። ይህን ነው ሪፖርት የተደረገው። ያልተሸከመው ፍም፣ ያልተሸከመው የዛፍ ቁርጥራጭ ቅጠል በየቦታው ጠብ ጠብ እያደረገ ነበር የሚሄደው እና ይኸው አንዳንዱ ነዶ እናየዋለን፣ አንዳንዱ ምንም ነገር ሳይሆን ተርፏል። እና እንደዛ አይነት ሁኔታ ነበረ።
መልካም። እንደው እሳቱን ለማጥፋት እንደው የእሳት አደጋ አጥፊዎች ያደረጉት ርብር
ዋና ስራ የነበረው መጀመሪያ ላይ ይህንን ህዝብ እዚያ ያለውን ኢቫኪዌት ማድረግ ማለት ነው። ውጡ፣ ከዚህ ልቀቁ በትዕዛዝ። ላለቀቁት ደግሞ ፖሊስ እየመጣ አንኳኩቷል። እኔ የነበርኩ ጊዜ ጭሱ ነው ያባረረኝ። በኋላ ግን ፖሊሶች መጥተው እያንኳኩ እንዳባረሩ ጎረቤቴ ነግሮኛል። እና ይሄ ነበር የመጀመሪያው ትልቅ ነገር፣ ነፍስህን አድን ነው ባጭሩ። እሳቱ የሚመለስ አይነት አልመሰለም። ይኸው እንደምናየው አንዳንዱን ጎድቶ ሄዷል፣ አንዳንዱን ሳይነካ ሄዷል።
ይህን አካባቢ ለ31 ዓመት ነው እንግዲህ የሚያውቁት። በዚህ መልኩ እንደዚህ ንብረቱ ወድሞ ሲያዩ የተሰማሁት ስሜት ምንድን ነው?
በስመ አብ ነው ያልኩት። ምክንያቱም እንዴ የፍጥነው ሀሪኬን እናያለን ቴሌቪዥን ላይ እንዲህ እናያለን፣ ግን የፍጥረት ጉልበት ኃይል ማንም ሰው መመለስ እንደማይችል እና ይሄ ብዙ ጊዜ የሚነግሩና አየር ጠባይ እየተቀየረ ነው ልብ አድርጉ የሚለው አንድ ወንድሜን እንደሱ ስነግረው አይደለም አለ፣ ይሄ አዲሱ ኖርማል ነው አለ። ካሁን ወዲያ ሌላ ነገር እናያለን ብለህ እዚች ዓለም ላይ አልጠብቅ፣ ከዚህ እየባሰ ነው እንጂ የሚሄደው እየተሻለ አይሄድም ብሎ ነገረኝ። እና በጣም ያስደነግጣል። በጣም
በተለይ የሚኖሩበት አካባቢ በተራራ የተከበበ ነው እንደምናየው፣ ደረቃማ ቦታ ነው እና ይሄ ለመኖር ትንሽ አስጊ ነው ለወደፊቱ ብለው ያስባሉ። እንደው
ከምኑ ሸሽተ የት ለመሄድ እንዴ? እሳት እኮ ነው ይሄ 160 ኪሎ ሜትር በሰዓት ከዚህ እኮ ውቅያኖሱ ጋር ትደርሳል ካሁን ካለንበት። እና ልትሸሽ አትችልም ንፋሱን፣ ግን እሳት ከያዘ ደግሞ ምላሱን እየሰደደ ነው የሚመጣው ወላፈኑ። በጣም አስቸጋሪ ነው። የሚሸሽ ነገር አይደለም። አንድ ከተማ ብቻ ሳይሆን 4-5 ከተማዎች እሳት ተያይዘው እየጋዩ ነበር ለለቅፈው 7-8 ቀን። እና ይሄ የሚሸሽ አይደለም። የፍጥረት ጉልበት ግን ለመጀመሪያ ጊዜ በህይወቴ እንዲህ አይነት ያየሁት የመጀመሪያ ጊዜ ነው። ኃይለኛ 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 ነው።
እንግዲህ መኖሮትን የሚያውቁ እዚህ አካባቢ ወዳጅ ዘመድ ያደረገው ጥሪ፣
ከዛ በኋላማ ስልክ ላይ ነው ሰው ሁሉ እንዴት ነው ተረፍክ ደሞ ወይ ሳምንቱ ሙሉ የሚመጣ ነው በየሰዓቱ ከሀገር ቤት ጭምር እንዴት ናችሁ የሚል ነው የሚመጣው። እና ተርፈናልኛ። እንግዲህ እንደምታየው ደግሞ ጎረቤት እዚህ የተረፈ ነገር የለም። እና በጣም የሚያስደነግጥ ሁኔታ ነበር። ሰው ሁሉ ሀሳብ ይዞት ነበር። ከአውሮፓ፣ ከኢትዮጵያ፣ ከአሜሪካ ይደውሉ ነበረ እና እንዴት ናችሁ ተረፋችሁ ወይ ማይል ጓደኞች፣ ዘመዶች ነው እና እንደውም በትውውቅ በስራ የምንተዋወቅ ሁሉ እየደወሉ ቼክ ያደረጉ ነበር እና በጣም ኮንሰርን ነበረ ኮሚኒቲው። ያሳዝን ነበር የእውነት። ይሄ የእሳቱን ኃይል ነው የሚያሳየ። እንዲህ አይነት ትልልቅ ብረቶች አቅልጦ ቁጭ አድርጓል። የቀረው በድንጋይ የተሰራው ጭስ መውጫ ነው። አለቅ
እንግዲህ ይሄ ሊሆን የሚችለው እኮ ሳሎን ነው አደለ? የሳሎን
በትክክል ይሄ እዚህ ፊት ለፊት የቤቱ መግቢያ ነው። እዚህ ነው ያለው እና የተቀረው ደግሞ የጎበጠና የቀለጠ ብረት ነው የምታየው። የተቀረው አመድ ነው። አመድ ድረስ አውርዶታል። እንደምታየው የተረፈ ነገር የለ እንዴ። ፕሮባብሊ 20-30-40 ሴንቲሜትር አይሆንም እንዴ እንትኑ የአመዱ ክምር። ከባድ ነገር ነው።
በድጋሚ ክብራንና ክብራት ውድ ተመልካቾቻችን፣ አሁን የሚገኘው በዚሁ በፓሳዲና አካባቢ ውስጥ እንደምትመለከቱት የቤቱ ቁሳቁስ በጠቅላላ ወደ አመድነት ተቀይሯል።
በ
በመቀጠልም ጉዞአችን ያደረግነው 82 በመቶ የኗሪዎችን ንብረት ያወደመውና በአሜሪካ በጣም ውድ የሆኑ የሆሊውድ የፊልም አክተሮችና ባለሀብቶች ቅንጡ መኖሪያ ስፍራ ወደ ነበረው ነው። ገና ወደ ውስጥ ዘልቀን እንደገባን የውቅያኖስ ዳርቻን ተንተረሰው ይታዩ የነበሩት ቅንጡ የመኖሪያ ቤቶች፣ የንግድ መደብሮች፣ ሬስቶራንቶች፣ የትምህርት ቤት ተቋማቶች አሁን የሉም። ሙሉ ለሙሉ ወደ አመድነት ተቀይሯል። በሎስ አንጀለስ ረጅም ርቀት የሚሸፍነው ሰንሴት ብሉቨርድ ታዋቂ አውሮ ጎዳና ላይ የሚገኙ ህንጻዎች ሙሉ ለሙሉ ወድሟል። አካባቢው ከብሔራዊ የጥበቃ ዘብና ከፖሊሶች በስተቀር ጸጥ ረጭ ብሏል። ወይዘሮ ተዋበች ፈረደ በላይ እሳቱ ከተነሳበት በፓሲፊክ ፓሊሴድ ውስጥ የሚገኝ ፓሊሴድስ ዩኤን መሸጫ መደብር ብቸኛዋ ኢትዮጵያዊት የንግድ ቤት ባለቤት ሲሆኑ፣ በአቅራቢያቸው የሚገኘው የንግድ መደብሮችና ቤቶች ሲወድሙ የእርሳቸው ግን መትረፉ የተደበላለቀ ስሜት እንደፈጠረባቸው ይናገራሉ። ለስምንት ዓመታት አውቀው የነበረው አካባቢ የደንበኞችን መኖሪያ ስፍራ በዚህ መልኩ ወድሞ ማየቱ እጅጉን አዝኛለሁ ብሏል።
ስሜቱ የእግዚአብሔርን ስራ የታየበት ነው። በዛ ደስተኛ ነኝ። እመብራንም አግዘኝ ይህን በማየቴ ትልቅ ነገር ነው። ግን ስሜቱ የተደበላለቀ ነው። ካስተመሮችን ኦልሞስት በሚባል ደረጃ አጥቻቸዋለሁ። ብዙ ነገር አጣነዋን እና ያ ስሜት ትንሽ ከበድ ይላል። የኔ ስቶር ደግሞ በመትረፉ አንተም እንደምታውቀው ከባድ ነው። እዚህ ሰፈር ብዙ ነገር ወድሟል። እሱ ደግሞ እግዚአብሔር የተመሰገነ ይሁን ተርፎልኛል። በእሱ ደስተኛል።
መጀመሪያ እሳቱ ሲነሳ ከዚህ በቅርብ ርቀት እንደሆነ አውቃለሁ። ከየት አካባቢ ነው መጀመሪያ እሳቱ ሲነሳ የተነበራችሁ? ምን አይነት እርምጃ ወሰዳችሁ? እስኪ ታሪኩን ይንገሩኝ። እሳቱ ቤተ በኩል አቅጣጫ ነው የተነሳው። ከተነሳስ በኋላ ምን አደረጋችሁ?
መጀመሪያ እንደ ማንኛውም ሰው ሱቁን ከፍቼ ነበረ። ለትንሽ ሰዓት ቆይቻለሁ። ግን ሰዓቱ ከተነሳ በኋላ ይኸው ከዚህ አካባቢ ነበር የተነሳው። ጭሱን በዛ በርቀት ነበር የምናየው። ግን የምታያቸውን ፓልምትሪዎች ይኸው የተቃጠሉትን እየተቃጠለ እዚህ አካባቢ ደረሰ። ከባድ ነበር። ግን አንዳንድ ነገር ዶክሜንት ማውጣት ስለነበረብን ተመልሰን ስንመጣ ደግሞ እጅግ እኛ ከመጠበቅ ነው በላይ ከባድ ነበር። ለመውጣትም የፈጀብን ሰዓትም ረጅም ነበር። ዛጋ ቸርችም አለ። ትምህርት ቤት ደግሞ ዛጋ ልክ የምታየው አለ። ዛጋ ትምህርት ቤት ነው፣ ሰከንድ ሁለተኛ ደረጃ ትምህርት ቤት። እነሱ ተማሪዎች ለመውጣት የፈጀባቸው ሰዓትና ሲረበሹ ያየ ነው እጅግ ከባድ ነበር።
በተለይ ይሄ አካባቢ ከመቃጠሉ በፊትና ከተቃጠለ በኋላ እንደው እየነዳችሁ አሁን ዛሬ ነው ስቆቱን ያዩት እና ስትመጡ አካባቢ ምን ታዘባችሁ? ምን አያችሁ? ቀድሞ የነበረው ገጽታ ምን ነበር? አሁንስ ምን አያችሁ? እስኪ
ይህ አካባቢ ቢች ዳርም በመሆኑ ብዙ ቱሪስቶች ይበዙበት ነበር። ሀይክ የሚያደርግ ብዙ ሰው ነበር እዚህ አካባቢ። ብዙ ቦታ የሚታዩም ስላሉ ብዙ ሰው ነበር የሚመጣበት። ዛሬ ግን ያው በፖሊስ ነበር ታጅበንም የገባ ነው። እጅግ እኔ ከምጠብቀው በላይ ካየሁት ከቲቪውም በላይ አስደንጋጭ ነበር። ብዙ ቤቶች ተቃጥለዋል። ብዙ የስራ ቦታዎችም ሙሉ በሙሉ ተቃጥለዋል በማለት ደረጃ ነው ያየሁት። እኔ እንደዚህ ጠብቀኛም ብዬም አልገመቱም ነበር። ልክ ስንገባ ጭራሽ ፓርኪንግ ላቱም አልተነካም። ምንም ነገር የሆነው ነገር የለም። እንግዲህ እግዚአብሔርን ስራ ነው ያየንበት ማለት ነው።
እንደው ከዚህ አካባቢ ጋር ያለሁት ከከስተመሩ ጋር ከደንበኞት ጋር ጋር ያሉት ግንኙነት ምን ይመስላል? እስኪ እንደ ኮሚኒቲ እዚህ አካባቢ
መጀመሪያ አካባቢ ትንሽ ለአንድ አመት ለሁለት አመት እስክለምደው ድረስ ያው ክብደት ነበረው። ከዛ በኋላ ግን በቃ እንደ ፋሚሊ ነበርነ። ይመጣሉ፣ የሚገርም ክሬዲት ካርዳቸውን ሳይቀር ማለት ነው አስቀምጠውልኝ ይሄዳሉ። እኔ የምፈልገውን አንዳንድ ነገር ይነግሩኛል። መርጨላቸው መጠው ገዝተው ነበር የሚሄዱትና እምነታቸው በጣም ከባድ ነበር። ደስ ሲል ነበር። እንደገና አብሮ መስራትን አብሮ መተባበርን ያሳዩን ነው። ብዙ ነገር በቃ ለእኔ ሁሌ መዚህ ስለምሰራ የሚደረገውን ነገር አያለሁ። ማለት አንድ ቀን ወይ ምናምን አይደለም፣ ስድስት ቀን በላይ አንዳንዴ ስድስት ቀንም ሰባት ቀንም ስለምሰራ ሁሌ ማየዋለሁ እና ብዙ ትብብር ነበረው። ግን ያ ነገር አሁን እንግዲህ ለጊዜው እንደምታየው ጸጥ ያለ አካባቢ ሆኗል ማለት ነው።
እዚህ አካባቢ እንግዲህ የአበሻ መደብር የለም፣ የእርሶት ብቻ ነው በአበሻ ባለት ቤትነት የሚመራው ሱቁ። እንደው ምን ይሰማታል? እስኪ በዚህ በኩል
የትም ቦታ ብትሄድም አንተ ጠንክረ ከሰራህና ወጣዋለህ ብለህ ካሰብ እንደምታደርገው እምነቴ ነው። ማንም ሰው እንደሚያደርገው እምነቴ ነው። እኔ ብቻ አይደለሁ። ማንም ኢትዮጵያዊ ጎበዝ ነው፣ ጠንካራ ነው። እንደሚያደርጉት ጥርጥር የለኝም። ምክንያቱም ሰፈሩ መጀመሪያ አካባቢ አዲስ ቶን እንደነገርኩ ከበድ ይላል። ከቆየ በኋላ ካየው በኋላ ግን ምንም በቃ ሰፈሩን እየለመድከው ስለምትመጣ አንተ ብቻ እንዳለም አይሰማህም። ከሰዎች ጋር በደንብ ትግባባለህ፣ ምን ትላለህ። ስለዚህ ለእኔ መጀመሪያ አካባቢ ነው እንጂ አሁን ምንም ለእኔ አበሻ እንዳለ ነው የሚሰማኝ ማለት ነው። እዚህ አካባቢ
እንግዲህ ከጀርባ ሙላ እሳት ተነስቶ ነበር። የእርሶ ሱቅ ነው እንግዲህ ይሄ በጠቅላላ ያሉት የንግድ መደብሮች የተረፉት። ከጀርባ የነበረውን እሳት አይታችሁታል እንዴት እንደነበረ?
መጀመሪያ ሱቁ ሲያዝ አልነበር አላየነውም ነበረ። እዛ አካባቢ ነበረ ላይክ የደረሰብን የተቃጠለኛ የወጣ ነው ማለት ነው። ሱቁ ሳይያዝ ነው የወጣ ነው፣ ግን ቀርቦ ነበረ ጭሱ። እሳቱ በጣም ሙቀት ነበረው። ፓልም ትሪዎች እንዳልኩ በጣም ይቃጠሉ ነበረ። ይኸው እንደሚደርስበትና እንደ በቃ እያሰብን ነው የወጣ ነው። ነገር ግን የእግዚአብሔርን ስራ እኔ ደግሞ እየጠበቅኩ ነበረ። እግዚአብሔር ምን ይሳነዋል፣ ሊተርፍ ይችላል የሚል ነገር ነበረኝ። እግዚአብሔር የተመሰገነ ይሁን፣ ይኸው ተርፎ አግኝተነዋል ማለት ነው።
ደግሞ ከጀርባው ተራራዎቹ ላይ ያሉ ቤቶች አሉ፣ እነሱ በጠቅላላ ወድመዋል።
አሁን እንደተነገረ ከሆነ የኔም ካስተመር ነበሩ። በጣም ነው የሚያሳዝነው። ይኸው ተቃጥሎባቸዋል። እንዲሁም አንዳንዴ ከዛ ሁነን እናያቸው ነበር ቤቶችን ማለት ነው። እኛ እዚህ ሁነን እነሱ ከላይ ሆነው እኛን ያዩናን፣ እኛ ደግሞ ከታች ሁነን እናያቸው ነበር። እሱም ተቃጥሏል። እጅግ የሚያሳዝን ነው። ይኸው እንደምታየው አየው ዛፍ የሚባል ነገር አንድ እንኳን ሳይተርፍ ተቃጥሏል።
ለአሜሪካ ድምጽ ዳንኤል አርጋው ነኝ ከፓሊሴድ ካሊፎርኒያ።
ዳንኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን፣ ወደ ተከታዩ ቅንብር ነው የምወስዳችሁ። ወዲህ ወደ ዋሽንግተን ዲሲ መልሰናል። እንደ አውሮፓውያን የዘመን አቆጣጠር በ2022 በዋይት ሀውስ ይፋ የተደረገ መረጃ እንደሚያመለክተው ዩናይትድ ስቴትስ በአፍሪካ 11.5 ቢሊዮን ዶላር ለጸረ ኤችአይቪ ፕሮግራሞች ድጋፍ፣ 2 ቢሊዮን ዶላር ደግሞ ለቤተሰብ ምጣኔና ለስነ ተዋልዶ ጤና አገልግሎት አቅርቦቶች እንዲሁም ለእናቶችና ጨቅላ ህጻናት ጤና ድጋፍ አድርጋለች። አዲሱ የፕሬዚዳንት ዶናልድ ትራምፕ አስተዳደር ዩናይትድ ስቴትስ በዓለም አቀፍ ደረጃ ለጽንስ ማቋረጥና ለስነ ተዋልዶ ጤና አገልግሎቶች የምታደርጋቸውን ድጋፎች እንዳያስተጓጉል ያሳደረውን ስጋት ተንተርሳ ኤደን ገረመው ባለሙያዎችን አነጋግራ ያሰናዳችውን ይዛ ቀርባለች።
በትግራይ ክልል ማይጨው ከተማ ነዋሪ የሆኑት የአራት ልጆች እናት ወይዘሮ አልጋነሽ ህሸ ከሶስት ዓመት በፊት በክልሉ በነበረው ጦርነት ምክንያት ተከስቶ የነበረው የወሊድ መቆጣጠሪያ አቅርቦት መቋረጥ ላልታሰበ ወጪ ዳርጓቸው እንደነበር ይናገራሉ።
በደግ ፋርማሲ ያሉ እዛ የሄድን ነው የሚጠቀሙ የነበረ ለአንድ መቶ ሞሳንተን ይችላለን። አሁን ሰላም ሆነ ወዲያ ግን በነጻ ነው የምንጠቀመው።
በትግራይ ክልል በተቀሰቀሰውና በኋላም ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ምክንያት የወሊድ መቆጣጠሪያ አቅርቦት የተስተጓጎለ ቢሆንም ወይዘሮ አልጋነሽን ጨምሮ አብዛኛው አፍሪካውያን ሴቶች ነጻ የስነ ተዋልዶ አገልግሎትን የሚያገኙት ዩናይትድ ስቴትስና አጋሮቿ በሚያደርጉት ዓለም አቀፍ ልገሳ ነው። በሌላ በኩል ትላንት ሰኞ የፕሬዝዳንትነት ስልጣናቸውን የተረከቡት 47ኛው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሀገር ውስጥ ሮቪና ዌድ ተብሎ በሚጠራ የጽንስ ማቋረጥ መብት ጋር ተያይዞ ያላቸው አቋም የጽንስ ማቋረጥ አገልግሎት የሚሰጡ ዓለም አቀፍ አጋሮቻቸውን ለስጋት ዳርጓቸዋል። ፕሬዝዳንቱ ስልጣን በያዙበት ዕለት ሀገራቸው ከዓለም የጤና ድርጅት ጋር ያላትን ግንኙነት ማቋረጧ ዩናይትድ ስቴትስ ከስነ ተዋልዶ ጤና ጋር የሚኖራት አቋምም ጥያቄ ውስጥ እንደሚገባ ባለሙያዎች ይገልጻሉ። በኢትዮጵያ የማሪ ስቶፕስ ኢንተርናሽናል ዳይሬክተር ዶክተር አበበ ሽብሩ በቀደመው የትራምፕ አስተዳደር የጽንስ መቋረጥና የስነ ተዋልዶ ጤና ላይ የነበረውን ድጋፍ ለማቋረጥ እርምጃ በተወሰደበት ወቅት ያስከተለውን ተግዳሮት እንዲያስታውሳሉ።
እንግዲህ በዛን ወቅት የተፈጠሩ ነገሮችን በሶስት ነገሮች ማየት እንችላለን። ኢሚዲየትሊ ደግሞ ወዲያውኑ የትራምፕ አድሚኒስትሬሽን ወደ ማሳደር ወደ ስልጣን ከመጣ በኋላ የጋግሩልን ሪኒሴት ካደረገ በኋላ ኢሚዲል በምናይበት ሰዓት እዛ በስነ ተዋልዶና በቤተሰብ ቅራግብ ላይ የሚሰሩ ተቋማት የአሜሪካን ገንዝ የአሜሪካን ድጋፍ እንዳያገኙ እገዳ አድርጓል እና ይህ እገዳ ደግሞ የነዛን ተቋማት አቅም የወሰነ ነው። ያ ገንዘብ ቢለቀቅ ኖሮ እነዚህ ተቋማት አገልግሎት ቢሰጡ ኖሮ ብዙ የስነ ተዋልዶና የቤተሰብ ቅራግብ ተደራሽ ወይም አገልግሎት የሚፈልጉ ዜጎችን መድረስ ይቻላል። ስለዚህ ኢሚዲትሊ የድርጅቶችን አቅም የጎዳ እንደሆነ ለማየት ተችሏል። በሁለተኛነት ደረጃ ላልተፈለገ እርግዝና ብዙ እናቶች ተዳርጓል። አገልግሎቱ የለም። አገልግሎቱ ባለመኖሩ ምክንያት ብዙ እናቶች አገልግሎቱን ሳያገኙ የቆሩበት ሁኔታ ስላለ በዛ ምክንያት ላልተፈለገ እርግዝና የተዳረጉ ብዙ አፍሪካ ሴቶች አሉ። እሱንም ምናልባት እንደ ጥናት ማንሳት ይቻላል። በሶስተኛነት ደረጃ ደግሞ ምናልባት ያን አገልግሎት ባለመኖሩ ምክንያት ላልተፈለገ እርግዝና በመዳረግ ያን ያልተፈለገ እርግዝና ደግሞ ለማቋረጥ በሚደረግ ሂደት ውስጥ ንጽህናው ያልተጠበቀ የጽንስ ማቋረጥ በመኖሩ ምክንያት ብዙ እናቶች እንደሞቱ እየሞቱ እንደነበረ ጥናቶች ይጠቁማሉ።
ፕሬዚዳንት ዶናልድ ትራምፕ በቀደመው የስልጣን ዘመናቸውና እንዲሁም በቅርቡ ባደረጉት የምረጡ እንቅስቃሴ ጽንስ ማቋረጥን እንደሚቃወሙ በግልጽ አስቀምጠዋል። ቀድሞ ስልጣን ላይ በነበሩበት ወቅት ጽንስ ማቋረጥን በህግ መገደባቸውን እንደ ስኬት አንስተውም ተሲናገሩት ይሰማሉ። ይሁን እንጂ አሁን ላይ ባላቸው አቋም ግዛቶች በዚህ ጉዳይ ላይ የየራሳቸውን ውሳኔ እንዲያደርጉ እንደሚፈቅዱም አስታውቀዋል።
When I looked for 52 years, they wanted to bring abortion back to the states. They wanted to get rid of.
ላለፉት 52 ዓመታት ግዛቶች ሮቪ ዌድን ለማስወገድ ሲጥሩ ነበር። ዲሞክራቶች፣ ሪፐብሊካኖች፣ ገለልተኞች፣ ወግ አጥባቂዎች ጭምር። ስለዚህ ለግዛቶቹ መብቱን መልሼ ሰጥቻለሁ።
ዩናይትድ ስቴትስ በቀጣይ በዚህ ጉዳይ ላይ ባለም አቀፍ ደረጃ ስለሚኖራት አቋም ፕሬዚዳንት ዶናልድ ትራምፕ ይፋ ባያደርጉም ተንታኞች ግን ሁኔታው አስጊ መሆኑን ይገልጻሉ። ኤልዛቤት ሱሊ በገርማቸር ተቋም ከፍተኛ የስነ ተዋልዶ ጤና ሳይንስ ተመራማሪ ሲሆኑ ላለፉት 6 ዓመታት የዩናይትድ ስቴትስ የስነ ተዋልዶ ድጋፍ በኢትዮጵያና በዩጋንዳ ላይ ያለውን ተጽዕኖና ውጤታማነት እንዲሁም የፍላጎት መጠን አጥንተዋል።
It's any non-US organization that's receiving US global health assistance from providing abortion services.
ለመጀመሪያ ክል ግሎባል ጋግሩል ምን ማለት እንደሆነ ላስረዳ። ግሎባል ጋግሩል ማለት ከሮናልድ ሬጋን አስተዳደር ዘመን አንስቶ በሪፐብሊካን አስተዳደሮች የሚተገበር ሲሆን ከዩናይትድ ስቴትስ ባለም አቀፍ ደረጃ የጤና ድጋፍ አገልግሎት የሚቀበሉ ተቋማት የጽንስ ማቋረጥ አገልግሎት ድጋፍ እንዳያገኙ የሚከለክል ፖሊሲ ነው። እኔ እንደማስበው ድርጅቶች ከሁለት ሐሳብ ጋር የተጋፈጡ ይመስለኛል። የጽንስ ማቋረጥ አገልግሎት በመስጠትና በአጠቃላይ የአሜሪካንን የገንዘብ ድጋፍ ማጣት። የአሜሪካንን ድጋፍ ለማግኘት ይሄንን አገልግሎት እንደማይሰጡ መፈረም አለባቸው። ስለዚህ አንዳንድ ጊዜ አገልግሎት መስጠት ያቆማሉ ማለት ነው። ይህ ማለት ከተለያዩ ድርጅቶች ጋር አጋር በመሆንም ጭምር አገልግሎቱን ሊሰጡ አይችሉም። የተመሳሳይ የሲቪል ማህበረሰብ ስብሰባዎችንና የስብሰባዎች ላይም ለውሳኔና ለድርድር አይቀመጡም ማለት ነው። ስለዚህ እንደ አንድ ድርጅት ሁኔታው በተግባራቸውና በአገልግሎታቸው እንዲሁም በአጋርነታቸው ላይ የሚያመጣው ተጽዕኖ አለ። በሌላ በኩል ደግሞ ለመፈረም ፈቃደኛ ያልሆኑ ድርጅቶች ይህን ፖሊሲ አንፈርምም የሚሉና የገንዘብ ድጋፉን ያጣሉ። አሊያም የአሜሪካ ገንዘብ ከሚያስተላልፈው ተቋም ጋር የነበራቸው ግንኙነት ይቋረጣል።
በኢትዮጵያ የማርስቶፕስ ኢንተርናሽናል ዳይሬክተር ዶክተር አበበ ሽብሩ የስነ ተዋልዶ ጤና ድጋፍ መቋረጥ በጽንስ ማቋረጥ ላይ ብቻ ሳይሆን ይህን አገልግሎት በሚሰጡ ተቋማት በሚያደርጓቸው እንደ HIV ኤድስ መድኃኒት ተደራሽነት ላይም ጭምር ጫና እንደሚያሳድር ይናገራሉ። ዶክተር አበበ በአሁን ሰዓት ኢትዮጵያ ያለውን ሁኔታ እንዲገልጹታል።
እንግዲህ በኢትዮጵያ ደረጃ በመናየበት ሰዓት የስነ ተዋልዶና የቤተሰብ አገልግሎት ተደራሽነት በአንጻራዊነት ፊት ከነበረው 15 ዓመት በአሁኑ ሰዓት የተሻለ ሁኔታ ያለው የስነ ተደራሽነትም የቤተሰብ አገልግሎትም መሸፋን ከጊዜ ወደ ጊዜ እየጨመረ ያለበት ሁኔታ ነው ያለው እና ይሁን እንጂ ከፍላጎት አኳያ ገና ብዙ ይቀራል። ብዙ የስነ ተዋልዶ ጤና ፕሮግራም ፍላጎት በከፍተኛ ሁኔታ እየጨመረበት ሁኔታ ነው ያለው። በተለይ እንግዲህ ቀደም ዳልኩት የስነ ተዋልዶ ጤና ፕሮግራም ከእናቶች ጤና ባሻገር ለማህበራዊና ኢኮኖሚ እድገት የሚያበረክቱ አስተዋጽኦ ከፍተኛ ነው። ከዛ አኳያ በምታይበት ሰዓት ከጤናው ባሻገር ለልማት ማሳለጫ ለኢኮኖሚ እድገትም የቤተሰብ አገልግሎት ተደራሽ ስለሆነ በአንድም በሌላ መንገድ ተፈላጊነቱ እየጨመረ የመጣበት ሁኔታ ፍላጎቱም እየጨመረ የመጣበት ሁኔታ ነገር ግን ፍላጎቱና አጠቃላይ አቅርቦት በሚታይበት ሰዓት ክፍተቶች እንዳሉ ነው ያለውና የስነ ተዋልዶ ጤና ፕሮግራም የቤተሰብ አገልግሎት የስነ ህዝብ እድገትና የኢኮኖሚ እድገትን ተጣጥሞ እንዲሄድ ሊያግዝ የሚችል መሰረታዊ
በገርማቸር ተቋም ከፍተኛ የስነ ተዋልዶ ጤና ሳይንስ ተመራማሪ ሆኖት ኤልዛቤት ሱሊ ባለም ዙሪያ ያሉ የዩናይትድ ስቴትስ ድጋፍ የሚቀበሉ ሀገራትና የጤና ሚኒስትሮች በትራምፕ አስተዳደር ሊከሰስ ለሚችለው የስነ ተዋልዶ ጤና ድጋፍ መስተጓጎል እንዲዘጋጁ መክረዋል።
One of the most important things for organizations that do need to sign the policy.
የዩናይትድ ስቴትስ የገንዘብ ድጋፍ ለማግኘት ሲሉ ፖሊሲውን መፈረም የሚያስፈልጋቸው ድርጅቶች ሊገነዘቧቸው ከሚያስፈልጉ ነገሮች አንዱ መተባበር ማለት ምን ማለት እንደሆነ ነው። ይህ ማለት ከተገቢውና ከህጉ በላይ ተገዢ እንዳልሆኑ ማረጋገጥ ያስፈልጋል። አንዳንድ ቦታዎች ተቋማት ፖሊሲውን ሲተገብሩ ዓለም አቀፍ ህጎችና የግሎባል ጋግ ህግ ያልተገደቡ እንቅስቃሴዎችን ሲገድቡ ተመልክተናል። እናም ሰዎች መረጃውና እውቀታቸው እንዲኖራቸው በማድረግ የስነ ተዋልዶ መብቶችን ለማስከበር በሚችሉት መጠን እንዲንቀሳቀሱ ማድረግ ተገቢ ይመስለኛል። ነገር ግን የበጀት መቀነስ ነገር ሲመጣ እንዲሁም ተግዳሮቶችን አስቀድሞ የመቅረፍ ነገር ሲነሳ በተለይም ዝቅተኛና መካከለኛ ገቢ ያላቸው ሀገራት የሀገር ውስጥ ሀብታቸውን ለስነ ተዋልዶ ጤናን ለመጠበቅና በመብቶች ላይ ተጽዕኖ ለማሳረፍ ለመዋል መዘጋጀት አለባቸው። በተጨማሪም ለጋሽ ተቋማትና ሀገራትን ማብዛት እንዲሁም አማራጮችን መፈለግ ይኖርባቸዋል።
ዳይሬክተር ዶክተር አበበ ሽብሩ ለአሜሪካ ድምጽ ገልጸዋል። በዩናይትድ ስቴትስ ብሔራዊ ቤተ መዛግብት የሚታተመው ዓለም አቀፍ የጤና መጽሔት በአፍሪካ እድሜያቸው በወሊድ እድሜ ክልል ውስጥ ያሉ ሴቶች የወሊድ መከላከያና የጤና ድጋፍ ፍላጎት እንዳላቸው አስታውቋል። በተጨማሪም ወሲባዊና የስነ ተዋልዶ መብቶችን በመቃወም የሚታወቁ የዩናይትድ ስቴትስ የክርስቲያን መብት ቡድኖች ከጎርጎሮሳውያኑ 2019 አንስቶ በአፍሪካ ያላቸውን ድጋፍና እንቅስቃሴ በከፍተኛ ሁኔታ መጨመራቸውን የጋዜጠኝነትና ማህበራዊ ለውጥ ኢንስቲትዩት IJSC አዲስ የመረዳ ትንተና አመላክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው አመሰግናለሁ። ተከታዩ ደግሞ ጄንዚ መራጮችና የትራምፕ ፖሊሲዎች ይለናል። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ዩናይትድ ስቴትስን ለማስተዳደር ወደ ስልጣን ከተመለሱ ጥቂት ቀናት ተቆጥረዋል። ወደ ዋይት ሃውስ በተመለሱበት የመጀመሪያ ቀን ታዲያ ካፒታል ዋን ተብሎ ከሚታወቀው ዋሽንግተን ዲሲ ውስጥ ከሚገኝ የስፖርትና መዝናኛ ስፍራ ለደጋፊዎቻቸው ባሰሙ ንግግር የመጨረሻውን ልጃቸውን ባረን ትራምፕን ምክር እና ድጋፍ በመቀበላቸው ከተቀናቃኛቸው በተለየ መልኩ ከ30% በላይ የወጣት መራጮችን ድምፅ ማግኘታቸውን ተናግረዋል። ለመሆኑ በተለምዶ ጄንዚ ተብሎ በሚጠራው በዚህ እድሜ ክልል የሚገኝ መራጭ ከፖሊሲ አኳያ ምን ይጠይቃል የሚለውን አስመልክቶ ኤደን ገረመው በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህሯን ዶክተር ሳባ ተስፋ ዮሐንስን አነጋግራለች።
እንግዲህ ፕሬዚዳንት ዶናልድ ትራምፕ ስልጣን ከተረከቡ ጥቂት ቀናት ሆኗቸዋል። በስልጣን በተረከቡበት ቀን ጀምሮ እጅግ ብዙ የስራ ማስፈጸሚያ ሰነዶችን ፈርመዋል። ከነዚህ ውስጥ በከፍተኛ ሁኔታ የወጣቶችን ትኩረት የሚስቡት የትኞቹ ናቸው ትያለሽ? ባንቺ የባለሙያ አይን
ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ የአሜሪካ ፕሬዚደንት ሆነው ከተመረጡ በኋላ ያለፈው ጊዜ ያው ሁሉም ተንታኝ በየመንገዱ የራሳቸውን ሀሳብ ሲገልጹ ቆይተዋል። አሁን ደግሞ በሶስት ቀን ውስጥ ጥር 20 በአውሮፓውያን አቆጣጠር ማለት ነው ስልጣን የተረከቡት ፕሬዚደንት ዶናልድ ትራምፕ አሁን ይኸው በዛሬ ሶስተኛ ቀናቸው ነው። የመጀመሪያው ቀን ስልጣን ከተቀበሉ የምሳ ሰዓት ሳይደርስ ማለት ነው 42 ትዕዛዞችን አስተላልፈዋል ማለት ነው። አብዛኛው ወጣቱ ለዶናልድ ትራምፕ የመረጡበት ምክንያት አንደኛ ምክንያቱም ብለው ያኔ ሲመርጡም የጠቀሱት ኢኮኖሚ ነው ራይት። አሁንም ኢኮኖሚው ሆኖ እንደሚቀጥል ነው የኔ ግምት ማለት ነው። ለምሳሌ የቲክቶክ ይሄ የማህበራዊ ሚዲያ በቻይና የቻይና ካምፓኒ ነው። የከፍተኛው ፍርድ ቤት የአሜሪካ እንዲቀር ወይ ደግሞ እንዲቋረጥ ብሎ እሁድ ምንድነው የፕሬዚደንቱ የሚመጡበት ሰኞ ሆኖ እሁድ ዕለት ነበር የሚቋረጠው ቲክቶክ። ግን ትራምፕ ከመምጣቱ በፊት ኖ ይህንን ለሶስት ወር ለ90 ቀን አራዝመዋለሁ የመከልከሉን በማለታቸው ብዙ ሰው ተደስቷል። ከዚህም ቲክቶክ በመቆየቱ በመሰረዝ መዘግየቱ ካስደሰታቸው ግሩፕ ዋናው ወጣቱ ነው። ከ30 ዓመት በታች የሆኑ አሜሪካ ዜጎች ናቸው ማለት ነው። እና ይሄም ከኢኮኖሚ ጋር ይያያዛል ማለት ነው። ምክንያቱም የመረጡትም ኢኮኖሚው የተሻለ ፖሊሲ ይኖረዋል ብለው ስለገመቱ ነው። አሁንም እሱም ደግሞ ቃል እንደገባሁት እኔ የዚህን ሀገር ኢኮኖሚ አሳድጋለሁ፣ አበረታታለሁ፣ ንግዶችን ቢዝነሶችን እንዲስፋፉ አድርጋለሁ የሚለውን ቃል የገባውን እያስፈጸመ እንደሆነ ለማሳየትም ይመስለኛል ይሄ ቲክቶክን ያዘገየው ማለት ነው።
እንግዲህ በእለቱ እሳቸው ልክ በነበራቸው የጋዜጣዊ መግለጫ ላይ ሲናገሩ ከ30% በላይ የሚሆነውን የወጣቶች ድምፅ ያገኘው መሪ ነኝ ነው ያሉት እና በእርግጥ ጠቀስ ጠቀስ አድርገሻቸዋል ለምን ከ30% በላይ ድምፅ ከባይደን ወይም ደግሞ በኋላ ቀጥለው ከመጡት ከካማላ አንጻር ሊያገኙ እንደቻሉ። ግን በዋናነት ወጣቱ ነው ወይም ደግሞ ይሄ ጄንዚ የሚባለውን ቡድን ያማከሉ መሪ ናቸው? ፖሊሲዎቻቸው ያንን የሚመለከቱ ነገር ናቸው ብለህ ትያለሽ እንደ ባለሙያ?
ኖ ኢንፋክት በጣም የሚገርመው ወጣቱ የኢኮኖሚው ጉዳይ እንደመጀመሪያ ስላስቀመጡት ነው እንጂ የክላይሜት ይሄ ምንድን ነው የኢንቫይሮንመንት
የአየር ንብረት ለውጥ
በተመለከተ ወጣቶች በጣም አትኩሮት የሚሰጡት ጉዳይ ነው። ትራምፕ ግን እሱ ተቃራኒ ነው የሚሄደው። ለምሳሌ ካሳለፋቸው ውሳኔዎች አንዱ የፓሪስ ክላይሜት ወይ ደግሞ የአካባቢ ስምምነት ብላ አሜሪካ የገባችበትን ከዛ ወጣ በመጀመሪያው ቀን ማለት ነው። ይሄ ክሊን ኢነርጂ የሚለው ንጹህ ኃይል የማመንጨት የሚችሉ ምንጮችን የማተኮር ፖሊሲ ነው የነበረው ለምሳሌ የዲሞክራት ፓርቲ ወይ ደግሞ ባይደን። እሱ አሁን እሱን ነው ድሪል ቤቢ ድሪል የሚል ማለት ብዙ ኃይል የነዳጅ በዩ የፎሲል እሱ ላይ እንደሚያተኩር ነው የተናገር። ይሄ አሁን የወጣቱ ጀኔሬሽን እሱ አይደግፉትም። ግን አሁንም ከኢኮኖሚ ጋር ሲወዳደር የኢኮኖሚ ነው መጀመሪያ የሚያሰልፉት ማለት ነው። በዛ ምክንያት ነው እንጂ አብዛኞቹ ይሄ አሁን የኢሚግሬሽን ምናምን ብዙ ወጣቱ ቦታ አይሰጠው። የኢሚግሬሽን ጉዳይ እዳ፣ አሁን የትምህርት ቤት እዳ፣ ይሄ ትምህርት ቤት ስትሄጂ እዚህ ሀገር እዳ ይኖርሻል ተበድረሽ ምናምን ነው የምትማሪ አይ እና ይሄንን የማስቀረት ፍላጎት አላቸው። ባይደን ይሞክር ነበር ስላልተሳካለት ነው እንጂ። ትራምፕ ግን እንደሱ አይነት አተኩሮ ብዙ የለውም። እና እነሱ የሚያተኩሩበት ኢኮኖሚ አንደኛ፣ ሁለተኛው ክራይም ወይ ደግሞ ወንጀል፣ ሶስተኛው ደግሞ ይሄ ያልኩሽ የስቱደንት ዴት የሚባለው እዳ፣ የተማሪዎች ትምህርት ቤት ያለሽ የሚከፈለውን ማለት ነው። እሱ ላይ እሱ ብዙ አትኩሮ አይሰጥም። ስለዚህ አይ ቲንክ አሁን እነሱ ለሱ ድምፅ ሲሰጡ አተኩሮ አድርገው የሰጡት ነገር አሁን በስራ ላይ ሲውል ምን ያህል እንደጠበቁት ይሆናል የምናየው ጉዳይ ይሆናል ማለት ነው። አዲስ ስለሆነ ግን እነሱ ወጣቶቹ ከ30 ዓመት በታች ያሉት መጀመሪያ የሚቆጥሩት ቁጠባ ወይ ደግሞ ኢኮኖሚ ነው።
እንግዲህ አንቺ መምህርት ነሽ፣ በምታስተምሪበት ተቋም ውስጥ ስደተኛ ተማሪዎች ይኖራሉ። በእርግጥ የተማሪዎችን የሚነካ ሕግ እስካሁን ያለ አይመስለኝም፣ ግን ካለም አንቺ እንደ ባለሙያ ትነግሪናለሽ። የተማሪዎቹ መንፈስና ድባብ ምን ይመስላል? ያለው ሁኔታ እንዴት ነው?
አጋጣሚ ሆኖ ትምህርት የጀመረው ገና ትላንት ነው እና ብዙ ምን ያህል አፌክት አድርጓቸዋል ምናምን በቀጥታ ላውቅ ገና አልቻልኩም። ግን እኔ ሎስ አንጀለስ ነው ያለሁት፣ ካሊፎርኒያ። ካሊፎርኒያ ደግሞ ብዙ ስደተኞች ረፊጂ ሆነው የመጡ ወይ ደግሞ ህጋዊ ወረቀት የሌላቸው ድሪመርስ የሚባሉት ብዙ አሉ። እዛ የኛ ዩኒቨርሲቲ ራሱ ካሊፎርኒያ ስቴት ዩኒቨርሲቲ ሎስ አንጀለስ ብዙ ተማሪዎች ድሪመሮች አሉ። ድሪመሮች ማለት አንድ ደረጃ ወይ ደግሞ ከአቅመ አዳም ከመድረሳቸው በፊት ወላጆቻቸው ይዟቸው ወደ አሜሪካ የመጡ ወጣቶች ማለት ነው። አሁን አዳልት ሆነው በስራ ላይ በትምህርት ላይ ያሉ ማለት ነው። እና ወረቀታቸው በተለያየ መንገድ እየታደሰ አንዴ ዲሞክራቲ ባለስልጣን ሲመጣ ወይ የሪፐብሊካን ሲመጣ የተለያየ ውሳኔ እየተሰጠ ነው የሚሄዱ ያሉ። ወሳኝ ሆነው ደግሞ መሰረታዊ ለውጥ ውሳኔ አልተደረገላቸው። ስለዚህ እነሱም አሁን ምን ደረጃ ነው የሚሆነው አላወቅንም። ተለየኛ ዩኒቨርሲቲ ካልስቴት ዩኒቨርሲቲ አይ አብዛኛው ካልስቴት ዩኒቨርሲቲ ብቻ ሳይሆን አብዛኛው የካልስቴት ዩኒቨርሲቲ የሚባሉት የሂስፓኒክ ኢንስቲትዩሽን ነው የሚባሉት ሂስፓኒክ ማጆሪቲ ያሏቸው አብዛኛው ደግሞ ሂስፓኒክ ማንነት ያላቸው ሰዎች በቀጥታም በተዘዋዋሪ የወረቀት ደረጃቸው አንዳንዶቹ ወረቀት ያላቸው አንዳንዶቹ ወረቀት የሌላቸው አንዳንዶቹ ዜጎች ሆኑ አንዳንዶቹ ዜጋ ያልሆኑ ስለሆኑ በቀጥታ ይነካናል ማለት ነው። የካሊፎርኒያ የምንገኝ ኢንስቲትዩሽንስ ተቋሞች
እስቲ ቀጣዩ ጊዜ እንደ ተስፋ መቼም አንድ አስተዳደር መልካምም አሉታዊም ነገሮች ይኖርታል፣ ግን ተስፋ በሚሆኑት ነገር ወይም ደግሞ መልካም ናቸው የምንላቸውን ነገሮች አንስተን እንጨርስ።
አይ ሁሉም ሰው ወጣቶችን ባያቸው ትልልቁም ሰው በተለያየ ዲሞግራፊክ ዘርፍ ያለው ሰው ትራምፕ በኢኮኖሚ የተሻለ ፖሊሲ ይኖረዋል ብሎ የሚል ግምት ነው ያለው። ስለዚህ እኔም በሱ ፖሊሲ በኢኮኖሚ ፖሊሲ በሚያወጣው ድል እንዲጎናጸፍ ፍላጎቴ ነው ማለት ነው፣ ሁላችንም ስለሚጠቅመን። ግን አሁን የሚለው የሚፎክረው ይሄ ታሪፍ የሚለው ካናዳ ላይ፣ ሜክሲኮ ላይ፣ ቻይና ላይ ኢኮኖሚስቶቹ እኔ ኢኮኖሚስት አይደለሁም ግን ኢኮኖሚስቶቹ ፍርሃት አላቸው ማለት ነው። ሌላው ይሄ የቤት ዋጋ ንረት ይቀንሳል፣ ብዙ ቤቶች ይሰራሉ የሚለው እሱም እናየዋለን፣ የምናየው ጉዳይ ነው አለ።
እሺ፣ ዶክተር ሰባ ከአሜሪካ ድምፅ ጋር ላደረግሽው ቆይታ ለባለሙያዊ አስተያየትሽ በጣም አመሰግናለሁ።
እኔም አመሰግናለሁ ሄደን።
ኤደን፣ በድጋሚ ለዚህም ዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን፣ አሁን ደግሞ ወደ ኢትዮጵያ የሚመልሰን ዘገባ ነው ተከታዩ። በ2016 ዓ.ም የትምህርት ዘመን የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ 684,205 ተማሪዎች ያለፉት 5.4% መሆናቸውን የትምህርት ሚኒስቴር በጊዜው ማስታወቁ ይታወሳል። በሶማሌ ክልል ጅጅጋ ከተማ ውስጥ የሚገኝ አንድ የግል ትምህርት ቤት ታዲያ ያስፈተናቸውን 35 ተማሪዎች በሙሉ ለማሳለፍ በመብቃት ከፍተኛ ውጤት አስመዝግቧል። የትምህርት ጥራትና ተደራሽነት ዝቅተኛ በሆነበት ክልል ትምህርት ቤቱ ተማሪዎቹን እንደምን ለዚህ ስኬት ሊያበቃ እንደቻለ ስመኝሽ የቆየ የትምህርት ቤቱን መስራች አቶ ክፍለ ገብርኤል ወልደ ትንሳኤን እንዲሁም መምህራንና ተማሪዎችን አነጋግራ ያሰናዳችውን ቀጥሎ እንሰማለን።
ከአዲስ አበባ 660 ኪሎ ሜትር ርቀት ላይ በምትገኘውና የሶማሌ ክልል መቀመጫ በሆነችው ጅጅጋ ከተማ የሚገኘው ደስ ፓርክ አካዳሚ ትምህርት ቤት በ2016 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ያስፈተናቸውን ሁሉንም ተማሪዎች በማሳለፍ ከፍተኛ ውጤት አስመዝግቧል። ከ70% በላይ የሚሆኑት ደግሞ ከ500 በላይ የሆነ ከፍተኛ ውጤት ማምጣት ችለዋል። ከነዚህ አንዱ ከአራተኛ ክፍል ጀምሮ በትምህርት ቤቱ የተማረው ሳሊም አብዱላዚዝ አንዱ ሲሆን ባገኘው ውጤት እጅግ ደስተኛ ነው።
አብዛኛው ተማሪዎች ከኛ ጋር የሚማሩት ተማሪዎች ከልጅነት ጀምሮ አብረን የተማርን ሲሆን በዚህ በ12ኛ ክፍል ፈተና አብረው ስናጠና ስሙል የዋልን ተማሪዎች ስለነበርን አብዛኛው ተማሪዎች አሁን ከ35ቱ ሁሉም እንታወቃለን፣ ጓደኞችን ነው እና ሁሉም አብረን ማለፋችን በጣም ደስ ብሎናል።
ሳሊም እንደሚለው ደስ ፓርክ አካዳሚ ከሌሎች በክልሉ የሚገኙ ትምህርት ቤቶች ለየት ያለ የትምህርት አሰጣጥ ዘዴ መኖሩ ለተማሪዎቹ ስኬት ትልቅ አስተዋጽኦ አድርጓል።
አሁን ለምሳሌ ሌሎች ትምህርት ቤቶች የ12ኛ ፈተና እየደረሰ ሲመጣ በራሳቸው እንዲዘጋጁ ተብሎ እንደዚህ እረፍት ተብሎ የሚለቀቁ አሉ። እነዚህ ሰኔ ምናምን ሲደርስ ይለቀቃሉ። በእኛ ትምህርት ቤት ግን ፈተና ሰሞኑ እስኪደርስ ድረስ አብረን ስለምንውል በራሳቸው ወጥቶ ተማሪዎች እናጠናለን ብሎ አይዘናጉም። ለምን? ሁሌም ትምህርት ቤት ፈተናው እስኪደርስ ድረስ ይመጣሉ እና በዚህ ምክንያት አብዛኛው ተማሪዎች ትምህርት ቤት ስለሚመላለሱ ስቲል ይሄ የፈተናው የውጤቱ ሙዳ የፈተና ሙዳ አለ እና በራሳቸው እያነበቡ ትምህርት ቤትም ስለሚመጡ እስከ ፈተናው ሰሞን ድረስ ከሌሎች ትምህርት ቤቶች የተሻለ እንድንሆን አድርጎናል ብዬ አስባለሁ።
ሳሊም በአዲሱ የ2017 ዓመት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርቱን መከታተል ጀምሯል። ደስ ፓርክ አካዳሚ በ1995 ስራ ሲጀምርም ዓላማው ይህ እንደነበር የትምህርት ቤቱ መስራችና ባለቤት አቶ ክፍለ ገብርኤል ወልደ ትንሳኤ ይገልጻሉ።
የነበሩ ትምህርት ቤቶች በጣም ውስን ስለነበሩ የግል ትምህርት ቤቶች 3 ብቻ ነበሩና ቤት ደግሞ ፖፑሌሽኑ በጣም ሰፊ ነው እና ብዙ ሰዎች አገር ይለቁ ነበረ በትምህርት እጦት ምክንያት። ስለዚህ በዛን ሰዓት ይሄንን ችግር ከህብረተሰቡም ከመንግስትም አካላት መረጃ በመሰብሰብ ይሄንን ክፍተት እንሙላው በሚል ተነስተን ነው እንጂ 630 ኪሎ ሜትር ተጉዤ ነው ይህንን ትምህርት ቤት የከፈት ነው።
በመዋለ ህፃናት ትምህርት ስራውን አንድ ብሎ የጀመረው ደ ስፓርክ አካዳሚ በ2002 ዓመተ ምህረት ለመጀመሪያ ጊዜ የ8ኛ ክፍል ተማሪዎችን ሲያስፈትን በክልሉ የመጀመሪያ የሆነውን ውጤት ማስመዝገብ ችሎ ነበር።
የ8ኛ ክፍል ውጤቶቻችን እስካሁን ድረስ በክልሉ ከፍተኛ ነው። ዘንድሮ 2006 እንኳን ያስፈተናቸው 34073 ተማሪዎች በሶማሌ ክልል ተፈትነዋል። 8ኛ ክፍል ከ34073 ተማሪዎች ቶፕ 10 10ሩ ትልቁ ውጤት ያመጡት የኛ ተማሪዎች ናቸው። ይሄ የሚያሳየው ምንድነው? ከስር ጀምረን መሰረታዊ እና ነገን የሚመነዝሩት የእውቀት እየሰጠናቸው ነው። ለ12ኛ ክፍል ያስፈተን ነው ለ9ኛ ጊዜ ነው። በ9 ጊዜ የፈተና ጊዜ 9 ባቾች ይገባሉ። ሙሉ ለሙሉ
ሁሉም ተማሪ ያልፋሉ።
ሁሉም ተማሪ በየዩኒቨርሲቲው በተሻለ ሙያ በተሻለ ደረጃ
በሀገር ደረጃ የተሰጠውን ብሔራዊ ፈተና አልፈው ወደ ዩኒቨርሲቲ ማስገባት የሚያስችል ውጤት ማስመዝገብ የቻሉ ተማሪዎች ቁጥር እጅግ አነስተኛ መሆኑ አነጋጋሪ በሆነበት ወቅት ደ ስፓርክ አካዳሚ ለሶስት አስርት ዓመታት እንዴት ተማሪዎችን ለስኬት ማብቃት እንደቻለ አቶ ክፍለ ገብርኤልን ጠይቀናቸዋል።
ገና ሲጀመር ትምህርት ቤቱን አካዳሚውን ለመክፈት ገና ስናቅድ አላማችን ምንድን ነበረ? የተሻሉ ዜጎች በተሻለ አቅምና በተሻለ ስነ ምግባር ማብቃት የሚል ነው። መሰረቱ ነው የሞቲቭ የትምህርት ቤቱ ሞቶ በቃ ለዚች ሀገር ነገ እጣፋንታዋን የሚወስኑ ጥሩ ዜጎች እናፍራ፣ በእውቀት የታጠቀና በስነ ምግባር የተሻለ ዜጋ እንፍጠር ከሚል እንጂ ያዋጣል፣ ይሄ ሴክተሩ አዋጭ ነው አትራፊ ነው ምናምን ብለን ስላልገባንበት የምንቀጥራቸው ወደ ትምህርት ተቋማቱ የሚመጡትም መምህራን በስነ ምግባራቸው የተመረጡና የእውቀት ስልጣናቸው የተሻለ የሆነ ሙያውን በደንብ ለልጆች ሊሰጡ የሚችሉ ልጆቹን እንደ ልጆቻቸው ተቀብለው ማስተማር የሚችሉ ልጆቹን የራሳቸው ልጆች እንጂ የሌላ ይሄ ልንናገር የማይገባው ልጆች እንዳልሆኑና የማህበረሰቡ አገልጋይነትንና የልጆች ተጠቃሚነትና እነሱን የሚበልጡ አስተማሪዎቹን የሚበልጡ ልጆች ማፍራትን ዓላማ አድርገን ነው የምንንቀሳቀሰው።
ሌላው አቶ ክፍለ ገብርኤል ለትምህርት ቤቱ ስኬት እንደ ምክንያት የሚገልጹት ክፍል ውስጥ ያለው የተማሪና መምህር ምጣኔ ነው።
ትልቅ ቁጥር የምንለው በአሁኑ ዓመት ነው 60 የደረሰው እንጂ በሙሉ ሬሾ በጣም 25 35 ለምሳሌ ዘንድሮ 25 ተማሪዎች ነው የምናስፈትነው። በጣም ብዙ እንጠብቃለን። ከ15 ልጆች በላይ ከ500 በላይ ያመጣሉ ብለን ኤክስፔክት እናደርጋለን። ለምን ከ9ኛ ክፍል ጀምሮ እነዚህ ልጆች ከ30 ሳይበልጡ ነው መጥተው አሁን 25 የደረሱት።
ላለፉት 14 ዓመታት በዘ ስፓርክ አካዳሚ ውስጥ ያገለገሉት መምህር እያሱ ብርሃኑ በበኩላቸው መምህራን ከተማሪዎችና ከወላጅ ጋር ያላቸው ጥብቅ ቁርኝት ለተማሪዎቹ ስኬት ትልቅ ሚና እንዳለው ያሰምሩበታል።
የትምህርት ስራ የመምህር ብቻ አይደለም ወይም የትምህርት ቤቶች ብቻ አይደለም፣ የሶስት ውጤት ነው። ተማሪው አለ፣ መምህራን አለን፣ የትምህርት ቤቱ ማህበረሰብ ወይም ወላጅ የሚባለው አለ። እኒህ ሶስት አካላት በቅንጅት ሲሰሩ ነው ትምህርት ውጤታማ የሚሆነው። ስለዚህ እኛ ወላጆችን በክፍያ ምክንያት ሲመጡም በተለያየ አጋጣሚ ትምህርት ቤት ሲመጡም ከልጆቻቸው ጋር ያለውን ግንኙነት ስለ ባህሪያቸው፣ ስለ ትምህርት አቀባበላቸው ሁሉን አጠቃላይ ሁኔታ ገለጻ እናደርግላቸዋለን። ወላጆች በፈለጉን ጊዜ ሁሉ ስለ ተማሪ ውጤት ያለው መሻሻል፣ መቀረፍ ያለበት ችግር ካለ፣ የቱ ጋር ድክመት እንዳለበት በደንብ አድርገን ስለምናስረዳቸው በጣም የቀረበ ግንኙነት አለን።
መምህር እያሱ አክለው በተማሪዎቻቸው ስኬት የተሰማቸውን እንዲህ ይገልጻሉ።
እኔ በጣም ደስተኛ ነኝ። ማንኛውም መምህር የሚደክመው የሚለፋው የሚጥረው ተማሪው ከሱ የተሻለ ቦታ ላይ እንዲደርስ ነው እንጂ እሱ ባለበት ቦታ እንዲቆም አይደለም። የልጆቹ ስኬት ማለት የኔ ስኬት ነው። ከነኚህ ልጆች ጀርባ ልክ እንደ ወላጆቻቸው እያንዳንዱ መምህር የራሱን ጡብ አስቀምጧል፣ መሰረት ሰርቷል ለልጆቹ። ለምን ልጆች በህይወት ዘመናቸው ከመምህራኖቻቸው ብዙ ነገር ይማራሉ። ትምህርት ከቤተሰብ ቢጀምርም መጥቶ የሚያድገው ትምህርት ቤት ነው። ስለዚህ ልጆቹ በጣም ውጤታማ በሆኑ ቁጥር እርካታው፣ የመምህር ትልቁ ሀብቱ፣ ትልቁ ደስታው የልጆቹ ውጤታማ መሆን ነው።
ደ ስፓርክ አካዳሚ ተማሪዎችን ለከፍተኛ ውጤት በማብቃት ያስመዘገበው ስኬት እንዴት በሀገር ደረጃ መተግበር ይችላል ለሚለው ጥያቄ አቶ ክንፈ ገብርኤልና መምህር እያሱ የየራሳቸው ምላሽ አላቸው።
ብዙ ትምህርት ቤቶች ገንዘቡ ላይ ነው ኮንሰርናቸው። ያንን ከፍተኛ ገንዘብ አስከፍለው ለመምሩም ቢከፍሉት መምሩ የሙያ ባለቤት ካልሆነ ውጤት አያመጣላቸው። አሁን ብዙ አሉ እንደዚህ አይነት። ስለዚህ ትምህርት ቤቶች መላቀቅ ያለባቸው ለሀገራቸው ለህዝባቸው ሊጠቅሙ የሚችሉ ልጆችን ለመፍጠር ቁርጠኛ መሆን መቻል አለባቸው። ትምህርት ቤቶች ከገንዘብ ባሻገር ትውልድ ላይ ማሰብ መቻል አለባቸው። ትምህርት ቤቶች ትልቁ ያለው ክፍተት ትምህርት ቤቶች ላይ ነው።
ይሄ የሀገራዊ የትምህርት ስብራት ደግሞ መንግስት የሚያወጣው ፖሊሲ አካታች ፖሊሲ አይደለም። ሁለተኛ መንግስት የግብዓት ችግር አለበት። አሁን አዲሱ ፖሊሲ ሲተገበር በርካታ የመማሪያ መጽሐፍት በሌለበት ውስጥ በሶፍት ኮፒ ነው መምህራኑ ስናስተምር የነበረው። መጀመሪያ ፖሊሲ ከመተግበሩ በፊት የሚያስፈልግ ግብዓት ምንድን ነው? የትምህርት ግብዓቶች ምንድን ነው? በቂ ላብራቶሪ አለ ወይ? በቂ ቤተ መጽሐፍቶች አለን ወይ? ለምን ተማሪው ከመምህር ባሻገር ራሱን ማብቃት አለበት። ለማብቃት ደግሞ የሚያስፈልግ ግብዓት አለ። በቂ የሆነ የላይበራሪ አገልግሎት ሲኖር፣ በቂ የሆነ የመጽሐፍ አቅርቦት ሲኖር፣ በቂ የሆነ የላብራቶሪ አገልግሎት ሲኖር፣ የአይሲቲ ሩም በጣም አስፈላጊ ለትምህርት ግብዓት የሚያግዙ ነገሮች ሲሟሉ ትምህርት ውጤታማ ይሆናል። ግን አሁን መንግስት ከላይ ወደታችን የጀመረው ቶፕ ቱ ቦተም ነው። መጀመር የነበረበት ፍሮም ቦተም ቱ ቶፕ ነው። ከታች ተሰርቶ ነበር ውጤታማ መሆን። በአንድ ጀንበር ውጤት አይመጣም። የትምህርት ስራ ብዙ ልፋት፣ ብዙ ጥረት ይጠይቃል።
ደስፓርክ አካዳሚ በአሁኑ ወቅት ጅጅጋ ውስጥ ባሉት 3 ተቋማት 2000 ተማሪዎችን ተቀብሎ እያስተማረ ቢሆንም ተደራሽነቱን የበለጠ ለማስፋትና ተጨማሪ ተማሪዎችን ተቀብሎ ለተመሳሳይ ውጤት ለማብቃት የክልሉና የትምህርት ሚኒስቴር ድጋፍ እንደሚያስፈልገው ገልጾ ትብብራቸውን ጠይቋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን፣ ተከታዩ የምሽቱ ቅርብር ደግሞ ወጣቶችና በጎ ፈቃደኝነትን ይመለከታል። የበጎ ፈቃደኝነት አገልግሎትን የሚሹ ሰው ሰራሽና ተፈጥሯዊ አደጋዎች በተለያዩ የኢትዮጵያ አካባቢዎች ጎልቶ ይታያሉ ይለናል ኬኔዲ አባተ በተከታዩ ቅንብሩ። ወጣቶች ደግሞ በዚህ ረገድ ጉልህ ሚና መጫወት እንደሚችሉ ጠቅሶ ለመሆኑ በበጎ ፈቃድ አገልግሎት የወጣቶች ተሳትፎ እንዴት ይገለጻል ሲል ይጠይቃል። በኢትዮጵያ ቀይ መስቀል ማህበር ስር በአዲስ አበባ ከተማ በበጎ ፈቃድ ተግባር ላይ የተሰማሩ ወጣቶችንና የአገልግሎቱን አስተባባሪ በማነጋገርም ተከታዩን አቀናብሯል።
የበጎ ፈቃድ አገልግሎቶች በአንድ ማህበረሰብ ውስጥ የሚስተዋሉ ችግሮችን በማቃለል ሁለንተናዊ ለውጥን ከማምጣት አንጻር ሁነኛ ሚና አላቸው። እንደ ኢትዮጵያ ባሉ ሰው ሰራሽና ተፈጥሯዊ ቀውሶች በሚፈራረቁባቸው ሀገራት ደግሞ የበጎ ፈቃደኝነት አገልግሎት ትርጉሙ የጎላ ነው። በኢትዮጵያ በጎ ፈቃደኞችን በማስተባበር እንደ ጦርነት ባሉ ሰው ሰራሽና ተፈጥሯዊ አደጋዎች የተጎዱና ተጋላጭ የሆኑ የማህበረሰብ ክፍሎችን የመደገፍ ስራ ከሚያከናውኑ ድርጅቶች ውስጥ የኢትዮጵያ ቀይ መስቀል ማህበር በቀዳሚነት ይጠቀሳል። በማህበሩ የአዲስ አበባ ከተማ ቅርንጫፍ ስር የተለያዩ የበጎ ፈቃድ አገልግሎቶችን በመስጠት ላይ ከሚገኙ ወጣቶች መካከል የአሜሪካ ድምጽ ያነጋገራቸው 4 ወጣቶች ስለተሳትፏቸው አውግተውናል። ዓለም ሰገድ አዳሙ አስተያየታቸውን ከሰጡን ወጣቶች አንዱ ነው።
ቀይ መስቀል ሰው ተኮር ፕሮጀክት ስለሆነ ሰውኛ ስራዎች ላይ ስለሚሳተፍ እኔም በበጎ ፈቃደኝነት ወይም በቮለንተሪነት ከ2012 ጀምሮ እስካሁን ድረስ አብሬ እያገለገልኩኛለሁ ማለት ነው። እውነት ለመናገር ከጊዜ በኋላ እኔ በህብረተሰቡ ላይ ትንሽዬም ቢሆን ተጽዕኖ ማድረግ እንደምችል ተረድቻለሁ። ከቮለንተር ስራ ወይም በጎ ፈቃደኝነትን ከጀመርኩ በኋላ ማለት ነው። ምክንያቱም ትልልቅ መሰራት ያለባቸውን ነገሮች በትንሽ ነገር እኛ በትንሽ ባዋጣናት ነገር መስራት መለወጥ እንደምንችል ያየሁበት ስለሆነ አሁን ባለሁበት ደረጃ ለማህበረሰቡ በጎ ፈቃደኛ በጣም ትልቅ ጥቅም የሚሰጥ የማህበረሰብ ክፍል ወይም የወጣት ክፍል ነው ብዬ አስባለሁ። በአብዛኞቻችን ወጣት ስለሆን ማለት የትኛውም ሰው በጎ ፈቃደኛ መሆን ይችላል። የትኛውም ሰው ደግሞ በአካባቢው ላይ የሚያደርገው በራሱ ፈቃዱ ለሚያደርገው ጥሩ ነገር በጎ ፈቃደኛ ነው ብዬ አስባለሁ። በተቋም ግዴታ መታቀፍ አለበት ብዬ አላስብም። በጎ ፈቃደኛ በቤትህም ማድረግ የምትችለው በጎ ፈቃደኝነት አለ ማለት ነው።
የአዲስ አበባ ቅርንጫፍ የወጣቶች ክበብ ሰብሳቢና ከ2012 ዓ.ም ጀምሮ ላለፉት 5 ዓመታት በቀይ መስቀል ማህበር በበጎ ፈቃደኝነት በማገልገል ላይ እንደምትገኝ የገለጸችው ሀና ጸጋይ ደግሞ በተግባሬ ማህበረሰቡን ብቻ ሳይሆን ራሴንም ጠቅም ያለው ትላለች።
በጎ ፈቃደኝነት ማለት ካለን ላይ ከጊዜያችንም ከጉልበታችንም ሊሆን ይችላል ለማህበረሰቡ ማካፈል ወይ ማጋራት ነው ብዬ ነው ማስበውና በዚህ አላማ ነበር በ2012 ዓ.ም ተምረት ጆይን ያረኩት። ነገር ግን ጆይን ካረኩኝ በኋላ ቀይ መስቀል ውስጥ ዘርፈ ብዙ የሆኑ እንቅስቃሴዎች ነው ያሉትና ያን አገልግሎት በሚሰጥበት ሰዓት ለማህበረሰቡ የተወሰነች ኢምፓክት ፈጥር ያለው ብዬ አስባለሁ። እንዲሁም ለራሴም ያገኘዋቸው ብዙ ኤክስፒሪንሶች አሉ።
በመሆኑም ወጣቶች ለበጎ ተግባር መበረታታት እንዳለባቸው ተመክራለች።
በጎ ፈቃደኝነት ባለን ነገር ነው ምንሰጠው። እድሜም ገደብ የለውም። ከእንደገና አቅም ይሄ ገንዘብም ብቻ አይጠይቅም። ባለችን በጉልበትም ሊሆን ይችላል በጊዜያችንም ሊሆን ይችላል። የተወሰነች ጊዜያችንን ለዚህ በጎ ስራ ብናውለው ከዚህ ቀውሱ ላይ ፖዚቲቭ የሆነ ኢምፓክትን ከመፍጠር አንጻር የድሮ ያለው መተሳሰባችንን ከማሳየትም አንጻር የራሱ የሆነ ፖዚቲቭ ኢምፓክት ይኖራል ብዬ አስባለሁ እና እንደዚህ አይነት ነገሮች ላይ ባለችን ጊዜ ብንሰማራ ጥሩ ማለት ወዳለሁ።
ሌላው ስለ በጎ ፈቃድ አገልግሎት አስተያየቱን የሰጠን ወጣት ናትናኤል መኮንን ከመጀመሪያ ደረጃ የህክምና አገልግሎቶች ጀምሮ በተለያዩ ዘርፎች እንደሚሳተፍ ይገልጻል።
ከ2013 ጀምሮ እንደ ኢትዮጵያን አቆጣጠር የኢትዮጵያ ቀይ መስቀል በጎ ፈቃደኛ ሆኜ እያገለገልኩ ቆየው አሁንም እያገለገልኩ ነው። የመጀመሪያ ህክምና እርዳታ በተለያዩ አጋጣሚዎች ሰጣለሁኝ። በተለይ ተላልቅ ኢቨንቶች የሃይማኖት የኢቨንት ላይ እንደ በጎ ፈቃደኛ እንደ ፈርስቴደር ሆኜ አገለግላለሁ። የመጀመሪያ ህክምና እርዳታ ሰጣለሁ። ሰው ሰራሽና ተፈጥሮ አደጋዎችም ሲከሰቱ የጎርፍ አደጋዎች ምላሽ እንሰጣለን። በዛውም ደግሞ ያው ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን በጉልበት በእውቀት አገልግሎት በመስጠት ላይ ይገኛሉ።
ከኮሌጅ ጀምሮ በበጎ ፈቃድ ተግባራት ተሳትፎ እንዳለው የገለጸው ካሳሁን ረታ ደግሞ በዚህም የህሊና እርካታ አግኝቻለሁ ይላል።
ኮሌጅ ያለው ነው የበጎ ፈቃደኛ ስራ ነው የጀመርኩት። በማንኛውም የኢመርጀንሲ ሪስፖንስ ላይ ዝግጁ ሆነን እንገኛለን። አሁን ላይ እኔ እየሰራሁለት ያለሁበት ደግሞ አሁን ላይ በአምቡላንስ ነርስ ላይ እያገለገልኩ እገኛለሁ። እና ለበጎ ፈቃደኝነት ለማገልገል ዋናው ራስን ዝግጁ ማድረግ ነው በቃ። እና ለእንደዚህ አይነት ነገሮች መሰጠት ይፈልጋል በጀመሪያ ማለት ነው። እና በጎ ፈቃደኝነት ማገልገል በጣም የህሊና እርካታ ይሰጣል።
ወጣት ዮናታን ተሻለ በኢትዮጵያ ቀይ መስቀል ማህበር አዲስ አበባ ቅርንጫፍ የበጎ ፈቃደኞችና የቅርንጫፎች ጉዳይ አስተባባሪ ነው። በከተማዋ ከ5000 በላይ የተመዘገቡ በጎ ፈቃደኞች እንዳሉና ከነዚህም ከ2000 በላይ የሚሆኑት በንቃት በመሳተፍ ላይ እንደሚገኙ ተናግሯል። በጎ ፈቃደኞቹ ስለሚሰጧቸው አገልግሎቶችም አብራርቷል።
አጠቃላይ የማህበሩ ስራዎች የሚሰሩት ቀጥተኛ በበጎ ፈቃደኞች ተሳትፎ ነው። በጎ ፈቃደኞች በተለያዩ የሰብአዊ እና የልማት ስራዎች ላይ በመሳተፍ ማህበሩ አጠቃላይ የቆመለትን አላማ ተልእኮ ከማስፈጸም ረገድ ከፍተኛ የሆነ ድርሻ አላቸው። ለአብነትም የነጻ አምቡላንስ አገልግሎት ላይ ነርስ በጎ ፈቃደኞችን ወይ ባለሙያ በጎ ፈቃደኞችን በመጠቀም አምቡላንስ አገልግሎቱን እየሰጡ ያሉበት ሁኔታ አለ። ከተማ ውስጥ የሚከሰቱ የተለያዩ ተፈጥሯዊ አደጋዎች እንዲሁም ሰው ሰራሽ አደጋዎች ላይ በጎ ፈቃደኞች ተሳታፊ በመሆን ከዳሰሳ ጥናት ጀምሮ እስከ አደጋ ምላሽ ስራዎችን በማከናወን ረገድ ከፍተኛ ድርሻ ይወስዳሉ። ከዛ ባለፈም የተለያዩ የኑሮ ማሻሻያ ፕሮጀክቶችና የማህበረሰብ ተኮር ፕሮጀክቶች ላይ በመሳተፍ የአንበሳውን ድርሻ ይዘው ይገኛሉ ማለት ነው። ማህበሩን ገቢ ከማሳደግ ረገድ የተለያዩ ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን በማሰባሰብና ለተጠቃሚ ወይም ደግሞ እኛ ተጠቃሚ ብለን ለየናቸው አካላት በማሰራጨት ጭምር አገልግሎቱን እየሰጡ ይገኛሉ።
ኢትዮጵያ ካለችበት ወቅታዊ ሁኔታ አንጻር የበጎ ፈቃደኝነት አገልግሎት ይበልጥ መስፋት እንዳለበት የሚገልጸው ዮናታን ተከታዩን ጥሪ አቅርቧል።
እንደ ሀገር ብዙ ቀውሶች ያሉበትና ብዙ ድጋፍ የሚፈልጉ ወገኖች እርዳታ የሚጠብቁበት ጊዜ ነው ያለነውና ከዛ ረገድ ያው ቀይ መስቀል የበጎ ፈቃደኞችና አባላት መሰረት ያለው ተቋም ነው። ስለዚህ ይሄን ተቋም በአባል በመሆንና እንዲሁም በጎ ፈቃደኛ በመሆን ሊያግዙት ይገባል። ያው ቀይ መስቀል እንደ ድልድይ ነው ከማህበረሰቡ ወስዶ መልሶ ለማህበረሰቡ የሚሰጥ ተቋም ነው።
ማህበሩ የሰብአዊ አገልግሎት ስራዎችን ለማከናወን ከበጎ ፈቃደኞች በተጨማሪ በተለያየ ደረጃ ከተመዘገቡ አባላቱ የሚሰበስበውን ገቢ ይጠቀማል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዝግጅቱ አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 25 እና 31 ሜትር ባንዶች ባጭር ሞገድና እንዲሁም በኢትዮሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከተቀሩ ባልደረቦቻችን ጋር በዚሁ ሰናብታለሁ። ነገ እሁድ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም ተናደሩ።